Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በአዲስ አበባ አዲስ የደም ልገሳ ሆስፒታል ሊሰራ የመሰረት ድንጋይ ተጥሏል።
ይህ አዲሱ ህንፃ መሰረተ ልማቱን የተሟላ ለማድረግ ለለጋሾች የተመቸ ለማድረግ ያግዛል ነው የመጀመሪያው። ሁለተኛው ደረጃውን የጠበቀ የላብራቶሪ አገልግሎት ይኖረዋል።
በዩናይትድ ስቴትስ መንግስት እርዳታ የሚሰራ ይሆናል። ዝርዝሩን ይዘናል። በሌላኛው ዘገባችን በኢትዮጵያ ዩኒቨርሲቲዎችና ኮሌጆች ሴት ተማሪዎች የሚገጥሟቸውን ፈተናዎችና በተቋማቱ የሚገኙ ድጋፎችን እንገመግማለን።
በአገር አቀፍም ደረጃ ነው ያለው። ምንድን ነው? የተለያዩ ጭፈራ ቤቶች፣ የተለያዩ ጫት ቤቶች ልጆች ወደዛ ወደ ውጭ እንዲሄዱ በተለያየ ባቻ ግፊት ወጥተው የተለያየ አላስፈላጊ ነገሮች ውስጥ እየገቡ ያሉ የኛም ተማሪዎች ራሱ አሉ።
በወሎ ዩኒቨርሲቲ የስርዓተ ጾታ HIV ኤድስ አማካሪ ዶክተር መሰረት መንግስቱ ናቸው። ከተማሪዎችም እንሰማለን። በኢትዮጵያ የጎዳና ተዳዳሪዎችና ቤት አልባ ወጣቶችን ኑሮ አስመልክቶ የጀመርነው ተከታታይ ዘገባ ዛሬ የባለሙያ ትንተናን ይዟል።
በሊስትሮ ስራ የሚተዳደሩ እስከ 100 ብር እና ከዛም በላይ የሚያገኙ እቁብ የሚጥሉ ለእናትና ለአባቶቻቸው መደጎሚያ ወደ ባህል ሀገር የሚልኩ ለአመት በዓል ስጦታ ይዘው የሚሄዱ አይነት ልጆች አሉ እዛው።
ዶክተር የራስ ወርቅ አድማሴ የማህበረሰብ ጥናት ባለሙያ ናቸው። ማብራሪያ ይሰጡናል።
የሙዚቃ እንግዳችን አያሌው መስፍን ይሆናል። ይዘነዋል። ጋዜጠኞች በሙዚቀኞች ህይወት የነበራቸውን ሚና መለስ ብሎ ያጫውተናል።
እሱ ሞናሊዛ የሚል ዘፈን ተጫውቶ ነበር። እኔ ላሌ ጉማን ተጫውቼ ህዝቡ በላሌ ጉማ በጣም ከልክ በላይ በቃ በየመድረኩ ያብዳል። ለእኔ ያለውን አድናቆት ይሰጠኛል። ብዙ ሽልማት ለሚሸልመኝ እና አቶ ጳውሎስ ኞኞ ከሽላሌ ጉማ አንድ ሞናሊዛ ብሎ ጻፈ።
እኔ እንኳ ላሌ ጉማን እመርጣለሁ። ለማንኛውም አያሌው መስፍንን ይዘናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ። ለምሽቱ የጋቢና ቪኦኤ ዜና ጽዮን ግርማ ነኝ። በካናዳ በነዳጅ ሀብቷ በምትታወቀው አልበርታ ፎርት ማክሙሪ በተባለች ትንሽ ከተማ የተነሳው ሰደድ እሳት 100,000 ሰዎችን አካባቢውን ለቀው እንዲወጡ ማስጠንቀቂያ ተሰጥቷቸዋል። እስካሁን 30,000 ሰዎች እንዲወጡ ተደርጓል። በርካታ ቤቶችና ንግድ ቤቶችም ተቃጥለዋል። ይህ አካባቢ በርካታ ኢትዮጵያውያን የሚኖርበት እንደሆነ ይነገራል። ይህን በተመለከተም ተከታትለን ተጨማሪ ዘገባ ይዘን በምሽቱ 3 ሰዓት እንመለሳለን። በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ሪፐብሊካዊ ዶናልድ ትራምፕ ትላንት በኢንዲያና ክፍለ ሀገር የተካሄደውን ቀዳሚ ምርጫ ካሸነፉ በኋላ የሪፐብሊካውያኑ የፓርቲ ብሔራዊ ኮሚቴ ኃላፊ በፓርቲው ሊወከሉ እንደሚችሉ ጥቆማ ሰጥቷል። ትራምፕ በውድድሩ 53% ድምጽ አግኝተዋል። የቴክሳሱ ሴናተር ቴድ ክሩዝ ግን 37% ነው ያገኙት። የኦሃዮ የክፍለ ሀገር አስተዳዳሪ ጆን ኬሲቺ 7% ድምጽ ደርሷቸዋል። ክሩዝ መሸነፋቸውን በመቀበል ከውድድሩ ወጥተዋል። በዲሞክራቶች በኩል ደግሞ የቨርመንት ክፍለ ሀገር ሴናተር በርኒ ሳንደርስ 53% ድምጽ በማግኘት ሂላሪ ክሊንተንን አሸንፈዋል። ይሁንና ለዲሞክራቲክ ፓርቲ ውክልና በሚያበቃው የውክልና ብዛት ክሊንተንን አይደርሱባቸውም። በተቀሩት ክፍለ ሀገራት ምርጫዎች ከፍተኛ ድል ካላገኙ በስተቀር ሊያሸንፏቸው አይችሉም። የኬንያ ፖሊሶች እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር ግንኙነት ያለው ቡድን አሸባሪ ሴራን አክሽፈናል ብለዋል። ቡድኑ ሰላማዊ ኬንያውያንን ለመግደል ሰፊ ጥቃቶች ለማካሄድ አቅዶ ነበር ብለዋል ፖሊሶቹ። በተያያዘም የዩናይትድ ስቴትስ 11 አጋሮቻቸው ሀገሮች እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ላይ ስለሚያካሂዱት የጋራ ጥረት ለመነጋገር ዛሬ ጀርመን ተሰባስበዋል። ከስብሰባቸው በኋላ ባወጡት የጋራ መግለጫ ጽንፈኛው ቡድን ኢራቅ ውስጥ ሞስሉንና ራቃንን መቆጣጠሩን ለማቆም የሚያደርገውን ጥረት ለማፋጠን በመሬት ላይ ያሉት አጋሮቻችን ያገኙትን ስኬት ለማጎልበትና በቅርቡ ብቃት ያለው ተጨማሪ ኃይል መመደብን በሚመለከት ያለንን ድጋፍ አረጋግጠናል ብለዋል። በመጨረሻም የፈረንሳይ ፖሊሶች ላለፉት ጥቂት ሳምንታት በአንድ የፓሪስ ትምህርት ቤት ውስጥ ተጠለው የነበሩትን ተሰዳጆች ለመበተን እንባ አስመጪ ጋዝ ተጠቅመዋል። በሰሜን ምስራቅ ፓሪስ እድሳት ላይ በነበረው ጄን ጆሩስ በተባለው ትምህርት ቤት ቢያንስ 150 የሚሆኑ ተሰዳጆች ሲኖሩበት ቆይተዋል። በዛሬው ዕለት በቦታው የተገኘው የፖሊስ ኃይል ተሰዳጆቹ ከህንጻው እንዲወጡ አስገድዷል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያዋ መዲና አዲስ አበባ የደም ልገሳ ሆስፒታል ሊሰራ የመሰረት ድንጋይ ተጥሏል። የኢትዮጵያ መንግስት ከዩናይትድ ስቴትስ መንግስት ጋር በመተባበር የሚገነባው የጤና ተቋም 5 ሚሊዮን ዶላርስ ያስወጣል። መለስካቸው አማሃ ዝርዝሩን ይዟል።
ዛሬ ረፋዱ ላይ በኢትዮጵያ ጤና ጥበቃ ሚኒስቴር ቅጽር ግቢ ውስጥ በተከናወነው ስነ ስርዓት እንደተገለጸው የዚህ ብሔራዊ የደም ባንክ አገልግሎት ማዕከል ህንጻ የሚገነባው በሚኒስቴሩ መስሪያ ቤት ቅጽር ግቢ በ5300 ካሬ ሜትር ላይ ነው። ይህ አዲስ ማዕከል የጤና ጥበቃ ሚኒስቴር የደም ለጋሾችን ከፍ ባለ ቁጥር ለማስተናገድ የሚለገሰውን ደም የጤንነት ደረጃ ለመለየትና ለማረጋገጥ የደም ተዋጽኦዎችን ለማቀናበር እንዲሁም ሕይወት አድን የሆኑ የደም ውጤቶችን ለማሰራጨት እንዲችል ተጨማሪ አቅም እንደሚፈጥርለት ይጠበቃል። የማዕከሉን ግንባታ መጀመር በስፍራው ተገኝተው ያበሰሩት የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ ለጋዜጠኞች በዝርዝር እንዳስረዱት አዲሱ ህንፃ የሚሰጠው ጥቅም ብዙ ነው።
ይህ አዲሱ ህንፃ መሰረተ ልማቱን የተሟላ ለማድረግ፣ ለለጋሾች የተመቸ ለማድረግ ያግዛል ነው የመጀመሪያው። ሁለተኛው ደረጃውን የጠበቀ የላቦራቶሪ አገልግሎት ይኖረዋል። ስለዚህ የሚሰጠው ደም ጥራቱን የጠበቀ መሆኑን ለማረጋገጥ ወደ 27 የሚደርሱ በየክልሉ የደም ባንኮችም አሉን። እነዚህ የደም ባንኮችም ጥራቱን የጠበቀ የደም አገልግሎት እንዲሰጡ ተከታታይ የሆነ የአቅም ግንባታ ስራ ያስፈልጋቸዋል ላብራቶሪ ላይ። ስለዚህ ላብራቶሪው የላብራቶሪ አገልግሎት የኳሊቲ ኮንትሮል ስራ መስራት ብቻ ሳይሆን የአቅም ግንባታ ስራም ለሌሎቹ ብለድ ባንኮች በሚሰጥ መልኩ ነው ዲዛይን የተደረገው።
በዚሁ ስነ ስርዓት ላይ የተገኙትና የማዕከሉ መገንባት ለኢትዮጵያውያን ምን ያህል ጥቅም እንደሚሰጥ የዘረዘሩት የዩኤስ ዓለም አቀፍ የልማት ተራድኦ ልዑካን ቡድን ዲሬክተር ዴኒስ ዌለር ናቸው። እዚህ አካባቢ የሚገነባው ታህታዊ መዋቅር የሚወክለው ከአንድ ህንፃ ባሻገር እጅግ ከፍ ያለ ቁም ነገር ነው። ይህ ህንፃ የሚወክለው ለእኔ እንደሚመስለኝ ወደ 26 ሚሊዮን የሚጠጉ ኢትዮጵያውያንን የሚያገለግልና የዓለም ጤና ድርጅት በአንድ አገር ውስጥ ሊኖር ይገባል ከሚለው የደም ክምችት 5% ለመያዝ የሚችል ማዕከልን ነው። ዋናው ጉዳይ በኢትዮጵያ የደም አቅርቦትን ከፍ ለማድረግ የሚያስችል አንድ ትልቅ ተቋም መሆኑ ነው። ሚኒስትሩ ዶክተር ከሰተ ብርሃን አድማሱ በበኩላቸው በሀገሪቱ የጤንነትና የሕክምና አገልግሎቶች የሥነ ሕይወት ቴክኖሎጂ አቅጣጫን የተከተለ እንዲሆን ፍላጎት እንዳለ ገልጸው ለዚህ ደግሞ የደም ተዋጽኦዎች ምን ያህል ጠቀሜታ እንዳላቸውና ማዕከሉ በዚህ ረገድ ሊሰጥ የሚችለውን አገልግሎት ጠቁመዋል።
እንግዲህ በጣም ብዙ ብር ዋጋ እያወጣ የሚገዙ መድኃኒቶች አሉ፣ በጣም ኤክስፔንሲቭ የሆኑ በተለይ ሄሞፊሊያ የሚባል በሽታ ላለባቸው ዜጎች ፋክተሮችን መግዛት በጣም አስቸጋሪ ነው የሚሆነው፣ ብዙ ገንዘብ ነው የሚወስደው። በዛ ምክንያት የሄሞፊሊያ ተጠቂ የሆኑ ዜጎቻችን የሚጠቀሙት ፕላዝማ የሚባለውን ከደም ኤክስትራክት የተደረገውን ነው በብዛት የሚጠቀሙት። እዚህ ሀገር ግን ቴክኖሎጂው ቢኖረንና ደም ውስጥ ያሉትን ፋክተሮች አውጥተን ኮንሰንትሬት አድርገን ብንሰጣቸው በመድኃኒት መልክ ብዙ ሳይድ ኢፌክት ይቀንስላቸዋል፣ እነሱም ይጠቀማሉ።
ሄሞፊሊያ የተሰኘው በሽታ የደም መርጋት ችግር ያለባቸው ወይንም በቀላል የአካል ጉዳት ብዙ ደም የሚፈሳቸው ሰዎችን ችግር የሚመለከት ነው። በአሁኑ ጊዜ የብዙ እናቶችን ሞት የሚያስከትለው በወሊድና በመሳሰሉ ምክንያቶች የደም መፍሰስ ችግርንም በቀላሉ ለመመከት ይህ ማዕከል ከፍ ያለ አስተዋጽኦ እንደሚያደርግም ይጠበቃል። የህንፃው ሥራ 2 ዓመታት እንደሚወስድና ከ107 ሚሊዮን ብር በላይ እንደሚፈጅም ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የጋቢና ጉዟችን ይቀጥላል። በፌስቡክ በቀጥታ አት ቪኦኤ አማሪክ ላይ የምትከታተሉን በቀጣዩ ዘገባ ላይ አስተያየቶቻችሁን እንድትሰጡን እንጋብዛለን። በኢትዮጵያ ዩኒቨርሲቲዎችና ኮሌጆች የሚማሩ ሴት ተማሪዎች የሚገጥሟቸው ፈተናዎች በርካታ ናቸው። በእርግጥ ጾታ ሳይለይ ከቤት ለመጀመሪያ ጊዜ ወጥቶ ራስን መቻል ብዙ ኃላፊነቶችን ለመወጣትና ልምድን ለማግኘት ጥሩ አጋጣሚ ነው።
በአንጻሩ ደግሞ እነዚህን ኃላፊነቶች ለመወጣት ፈተናዎቹ ብዙ ናቸው። ከጾታ ጥቃት አንስቶ የገንዘብ አቅምና ሌሎች ጉዳዮች አሉ። በተለይ ሴት ተማሪዎችን የሚገጥሟቸው ፈተናዎችስ ምንድን ናቸው? በትምህርት ቤቶች ውስጥ ምን አይነት ድጋፎችን ያገኛሉ? እስክንድር ፍሬው በወሎ ዩኒቨርሲቲ የስርዓተ ጾታና ኤች አይ ቪ ኤድስ አማካሪ ዶክተር መሰረት መንግስቱን አነጋግሯል። ፈተናዎችን በማብራራት ይጀምራሉ።
በአገር አቀፍ ደረጃ ያለ ችግር ነው። ምንድን ነው? በአንደኛ ደረጃ የሴት ተማሪዎችን ችግር እንትን ለማለት የዩኒቨርሲቲው ማህበረሰብ ብቻ ሳይሆን የአካባቢውም ሰው መሳተፍ ያለበት ጉዳይ ነው። ምክንያቱም አንድ ቢሮና አንድ ኦፊስ አንድ ጽህፈት ቤት የሚፈታው አይደለም። ይሄ ሳየው እያንዳንዱ ማህበረሰብ ዩኒቨርሲቲ ውስጥ ያለው ከተማሪ ጀምሮ ከመምህር እንዲሁም አመራር ላይ ያሉትም ውጭም ያለው ማህበረሰብ ሁሉም ዜጋ ይሄ ጉዳይ የኔ ጉዳይ ነው ይመለከተኛል ብሎ ተባብሮ ካልሰራ ችግሩ በአንድ ጽህፈት ቤትና በአንድ ተቋም ወይም በአንድ ሰው የሚፈታ ችግር አይደለም። ችግሩ አለ፣ በአገር አቀፍም ደረጃ ነው ያለው። ምንድን ነው? የተለያዩ ጭፈራ ቤቶች፣ የተለያዩ ጫት ቤቶች ልጆቹ ወደዛ ወደ ውጭ እንዲሄዱ በተለያየ ባቻ ግፊት ወጥተው የተለያየ አላስፈላጊ ነገሮች ውስጥ እየገቡ ያሉ የኛም ተማሪዎች ራሱ አሉ። ችግሩ ከተፈጠረ በኋላ ራሱ ብዙ ትሪት የምናደርጋቸው ልጆች አሉ።
ችግሩ ተፈጠረ ሲሉ ለምሳሌ ምን ሲፈጠር ማለት ነው?
ለምሳሌ ሲያረግዙ ቤተሰብ መምሪያ ከኛ ጋር ይሰራል፣ ኦሳ ከኛ ጋር ይሰራል። ቅድመ የምንሰራቸው ስራዎች አሉ። ቅድመ ማለት እንዳያረግዙ ይሄ ችግር እንዳይፈጠር ኦሳ ብዙ ስልጠና ይሰጣል። ከዩኒቨርሲቲው እኛ ከምንሰጠውም በተጨማሪ
ኦሳ ማለት
የሆነ ስነ ተዋልዶ ላይ የሚሰራ ድርጅት ነው። አብሪቬሽኑን ብዙም አይደለም። ቤተሰብ መምሪያም ከኛ ጋር ይሰራል። አሁን ትላንትና ራሱ ማታ ብትመጣና ብታይ ፒጃማ ናይት የሚባል ፕሮግራም ነበረ ተማሪዎች ላይ። ምንድን ነው? እዛው ዶርሚተሪያቸው ሳይወጡ ማታ ቀኑ ሙሉ ሲሰሩና ሲደክሙ ውለው የሚያርፉባትን ሰዓት ዊኬንድም ስለነበረ አርብ ማታና ቅዳሜ ማታ ነው የሚያርፉበትን ሰዓት በመጠቀም ስለ ስነ ተዋልዶ ጤና ማስተማር እንዲያውቁት ማለት ነው። ምክንያቱም ስነ ተዋልዶ ጤና ካወቁት የሚጠቀሙበትና የሚደሰቱበት ነገር ነው። ካላወቁት ግን ጉዳት ያለው ነው፣ ስፔሻሊ ሴቶች ላይ። ስለዚህ ይህንን አዌር ሆነው አውቀውት እንዲጠቀሙበት ማኔጅ እንዲያደርጉት ማኔጅ ካረጉት የማይጎዳ ስለሆነ ከህፃንነት ጀምሮ ሲያድጉ ጀምሮ ይሄ በራስ የመተማመንን ራስን መግለጽ ተጽዕኖን መፍጠር ሰውን ማሳመን ይህን ሁሉ ራስ መተማመን ይህንን ዴቨሎፕ እያደረጉ ያልመጡ ልጆችን እዚህ ጋር በአንድ የመለወጥ ራሱ በጣም ብዙ ድካም አለው። የተወሰነ መቅረፍ ብንችልም
እርስዎ በተማሩበት ጊዜ ዶክተር መሰረት የነበሩ ሴት ተማሪዎች አሁን ያሉ ሴት ተማሪዎች ለምንድን ነው አሁን ችግሩ የባሰው? መጀመሪያ አነጻጽሩልኝ። ያን የነበራችሁ ሴት ተማሪዎች እርስዎ ከሚያውቁት የራስዎትን ተሞክሮ ነው የጠየቁት ያለሁት እና አሁን ለምን እንዲህ አይነት ነገሮች በብዛት ይታያሉ?
በመጀመሪያ ደረጃ እኛ ስንማር የሴት ተማሪዎች ቁጥር በጣም ትንሽ ነን። አሁን እኔ ግራጁዌት ሳረግ በመጀመሪያ 8 ነን በዩኒቨርሲቲ ውስጥ ግራጁዌት ያደረግ ነው።
ከየት ዩኒቨርሲቲ ነው?
ሀዋሳ ኮሌጅ ነበር። ዲፕሎማ ነው መጀመሪያ ግራጁዌት ያደረግኩት። አሁን
መቼ ነው ይሄ?
በ1984 በኢትዮጵያ አቆጣጠር
አሁን አንድ ቁጥሩ በጣም ጨምሯል። አሁን እኛ ጋር ወደ 35% ሴት ተማሪዎች አሉን ከአጠቃላይ።
ከስንት ሺህ ማለት ነው?
ከ13000 ተማሪ ወደ 4500 ምናምን አካባቢ ሴቶች አሉንና የቁጥሩ መብዛት ነው አንዱ። ግን እኔም ተማሪ ሆኜ ነበር
ለነፍስ
ችግሩ ነበር በትክክል። እኔ ራሱ ፌዝ ያረኩት ጓደኛዬ የገጠማት ችግር በደንብ ማቀው ችግር አለና ችግሩ የለም ማለት ሳይሆን ያኔ ቴኒስ ስለነበሩ እንዲ የመውጣቱ እንዲ ህብረተሰቡ ሌላው ማህበረሰብ በጣም የማወቁ ድል ቴኒስ ይቀነስ ነበር። አሁን ደግሞ ቁጥራቸው መብዛቱ ብዙ መሆናቸው ነገሩም ያው ልክ እንደ ፖፑሌሽኑ ነው ያው በፐርሰንት ስንወስደው የሚበዛውና እሱ ነው አንዱ እንጂ ችግሩ የለም ያኔ ማለት አይቻለም። ድሮ ለምሳሌ ግንኙነት ወንድና ሴት ግንኙነት የሚጀመርበት እድሜና አሁን ሳይው እኔ ከራሴ ልምድ ከማየው ድሮ
ታይ ግንኙነት የሚጀመርበት
እድሜ አሁን ቀንሷል እኛ ሀገር። ምክንያቱም እያየን ነው የኖርንበት ስለሆነ እያየነው ነው። እኛ ዩኒቨርሲቲ ከተመረቅን በኋላ ወይ ዩኒቨርሲቲ ውስጥ ተማሪ ሆኖ ነው ድሮ ሴት ተማሪ ጾታዊ ግንኙነት የሚጀምረው። አሁን ግን ሃይ ስኩል ላይ በጣም ፕራክቲስ እየተደረገ ነው ያለው። ኢቭን ከአንድ እስከ ስምንት ይሄ ሰባተኛ ክፍል ከአምስት ክፍል በላይ እስከ ስምንት ያሉት እየጀመሩ ያሉበት ነገር ስላለ ስራዎች ያው ይሄን ተጠቀሙ እንዲተከላከሉ ሳይሆን እንዴት ማኔጅ ማድረግ እንዳለባቸው ከዚህ ከ 12 ዓመት ምናምን ጀምሮ እየተነገራቸው እያወቁ ቢመጡ ዩኒቨርሲቲ ላይ ያለው ነገር የመቀነስ ነገር ይኖራል ብዬ ላለሁ።
ከአሜሪካ ኤምባሲ የምታገኙት ድጋፍ ምንድነው? አሁን ለምሳሌ ሴሚናር እየሰጣችሁ ነው ያላችሁት። በአሜሪካ ኤምባሲ በስልጣን ተዋረድ ሁለተኛ የሆኑት እንደ ምክትል አምባሳደር የሚቆጠሩት የሚስተር ፒተር ብሮማንም እዚህ ይገኛሉና ምንድነው ያገኛችሁት ድጋፍ?
ከአሜሪካ ይሄን ስልጠና ስናዘጋጅ ለአንደኛ አመት ሴት ተማሪዎች ባሉን ካምፓሶች ነው ለተመረጡ ሴት ተማሪዎች ነው ያካሄድን ያለ ነው። ስልጠናው ምንና ምን ላይ ነው? የህይወት ተሞክሮ ይሄ ላይፍ ስኪል ትሬኒንግ የሚባለውና ሌላው ደግሞ ኤክስፒሪየንስ ሼሪንግ ፍሮም ሮል ሞዴልስ
የልምድ ልውውጥ ተምሳሌት ከሆኑ ሴቶች የልምድ ልውውጥ
ሁለቱ ፕሮግራም ነውና ወሎ ዩኒቨርሲቲ አሜሪካ ኤምባሲ ሁለቱም በጋራ ነው ለዚህ ትሬኒንግ በጀት ማለት ገንዘብ የመደቡልንና ትሬኒንጉን ከእንደገና ስልጠናውን ራሱ እያደረግን ያለ ነው። እኛ ጋር ስታፍ አሜሪካ ያለች እሷና እኛም የወሎ ዩኒቨርሲቲ ስታፍ በጋራ በመሆን ነው ከፕሮፖዛል ጀምረን እስከ ትሬኒንግ ማቴሪያል እስከ ስልጠናው ድረስ እያዘጋጀንን ያለ ነው።
ዶክተር መሰረት ግርማ በወሎ ዩኒቨርሲቲ የስራተ ጾታ HIV AIDS እና ልዩ ፍላጎት ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜዎት።
እኔም በጣም ነው ማመሰግነው ስለነበረን ጊዜ። ፎይሜ
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta!
Cuenta!
Mama!
Cuenta!
Mama!
Cuenta!
Mama!
Mama!
ወደ ተከታዩ ዘገባችን እናልፋለን። ዶክተር ኤራስ ወርቅ አድማሴ በአዲስ አበባ የማህበረሰብ ጉዳይ ተባባሪ ፕሮፌሰርና መምህር ናቸው። በኢትዮጵያ በተለያዩ ከተሞች በልመና የሚተዳደሩና ኑሯቸው በጎዳና ላይ የሆኑ ወጣቶች ላይ የተለያዩ ጥናቶችን አድርገዋል። ከመስታወት አረጋው ጋር ያደረጉት ቃለ ምልልስ ዝርዝሩን ይዛል።
የጎዳና ተዳዳሪ ማለት ምን ማለት ነው? ዶክተር የራስ ወርቅ አድማሴ፣
በጎዳና መተዳደር ምን ማለት? ለምሳሌ በአሁኑ ጊዜ አዳዲስ የጎዳና ስራዎች ነው የሚመጣው እየወጡ ያሏል። ለምሳሌ ኑ ቡና ጠጡ የሚባል ነገር ሰምተሽ ከሆነ በጣም በአንድ ጊዜ እንዳሸን ይፈላል። ሴቶች ናቸው በዚህ ላይ የሚሰማሩት። በፕሬሙስ ቡና አፍልተው ይዘው እየዞሩ ቡና ለሚፈልግ ሰው ቡና ያጠጣሉ። ይሄ ለምሳሌ ይሄንን በማድረግ ቤተሰብ የሚደግፉ ከማንኛችንም ይበልጥ እንደሆነው እንጂ ያላነሰ የቤተሰብ የግለሰብ ኃላፊነት እየተወጡ ያሉ ሰዎች ናቸው። በጎዳና መተዳደር ማለት ዝም ብሎ ጎዳና ላይ የሚያድር ቤት አልባ የሆነ በእንግሊዝኛ ሆምለስ የሚል እሱን ከሆነ የምንለው ደግሞ ልጆች ብቻ አይደለም ያሉት ትልልቆችም አሉ። እነኚህ ሰዎች አሁን ቅድም ያልናቸው በሊስትሮ ስራ የሚተዳደሩ እስከ 100 ብር እና ከዛም በላይ የሚያገኙ እቁብ የሚጥሉ ለእናትና ለአባቶቻቸው መደጎሚያ ወደ ባል ሀገር የሚልኩ ለአመት በዓል ስጦታ ይዘው የሚሄዱ አይነት ልጆች አሉ እዛ ውስጥ። ነገር ግን እነሱ የሚጋፉት በውሏቸው የሚጋፉት ከነኚህ ምንም ስራ ከማይሰሩና ዝም ብለው መንገድ ላይ ወዲያ ወዲህ የሚሉ ሲመቻቸው የሚለምኑ ሲመቻቸው የሚቀሙ ሲመቻቸው ደግሞ አንዳንድ ስራ ተባራሪ ስራ የሚሰሩ እና የዛ አይነት ኃላፊነት የመወጣት አዝማማ የሌላቸው ልጆች አሉ። ስለዚህ ትንሽ መለየት የሚያስፈልግ ይመስለኛል።
በሊስትሮ ስራ ወይም በሎተሪ አዟሪነት የሚተዳደሩ አብዛኛዎቹ ወጣቶችን ስንመለከት የስራ ክፍፍሉ ከመጡበት አካባቢ ጋር ይያያዛል። ምክንያቱ ምንድን ነው?
የሊስትሮ ስራ ቀደም ባለ ጊዜ ከጉራጌ አካባቢ የሚመጡ ልጆች በጣም በአመዛኙ የሚሳተፉበት አይነት ስራ ነው። ከባለ ሀገር ይመጣሉ፣ ያንን ይሰራሉ፣ ያንን ተጠቅመው ለማደግ ወደ ሌላ ስራ ለመሸጋገሪያ መረማመጃ ያደርጉታል። ጫማችን የሚጠርጉ ልጆች በምንጠይቅበት ጊዜ በጭራሽ ከጉራጌ አካባቢ የመጡ የሉም ነው የሚሉት። እና በአጠቃላይ የሚሉት ምንድን ነው? ከደቡብ ለምሳሌ ከወላይታ ከከምባታ ሀዲያ ደዚህ አካባቢ ነው በአብዛኛው። እና መንገድም ላይ ይሄ ጎዳና ተዳዳሪ የተባለው በብዛት ከዛ አካባቢ የመጡ ልጆች እንዳሉ ይታያል። አንዱ አንዱን የመሳብ ነገር አለ። የሎተሪ አዟሪነት ስንሰራ ደግሞ ጠለቅ ብለን ስንመለከተው ትንሽ ንባብ ችሎታ ያስፈልገዋል። የግዕዝ ፊደልም ማንበብ ችሎታ ያስፈልገዋል። ይሄ ደግሞ ከቆሎ ተማሪ የነበሩ ልጆች እነሱ ወደዛ ወደ ሎተሪ አዟሪነት መሳብ የሚገርም አይሆንም። እንግዲህ ይህንን የማነሳው ምንድን ነው ምክንያቱ? ለዚህ ፍልሰት ነው። ከገጠር ወደ ከተማ ያለ ፍልሰት። ብዙዎች እዚህ አካባቢ የሚመጡ ልጆች ወላጆቻቸው መሬታቸውን መትረው ሰጥተው ለእነሱ የሚሰጡት ስለሌለ፣ እንደዚሁም ደግሞ የገንዘብ ምንጭ የማድረግ ልጅን እስቲ ሂድና እድልህን ሞክር
መንግስት በሊስትሮ ወይም በሎተሪ አዛውሪነት ወይም በተለያዩ ጥቃቅን መገልገያዎችን እየተሯሯጡ ለሚሸጡት እውቅናን ሰጥቷል ወይንም የተለየ ድጋፍ ያደርግላቸዋል?
በማውቃቸው ባለኝ የስራ ግንኙነት ሳቢያ የማውቃቸውን ሰዎች በመጠየቅም አንዳንድ የተጻፉ ነገሮችንም ለማየት ሞክሬ ነበረ እና በዚህ በኩል ይሄ ነው የሚባል የተጨበጠ አይነት ሀሳብም ሆነ ወይም በመተግበር ላይ ያለ ነገር የለም። ነገር ግን ያለው ነገር ምንድን ነው? እነኚህ በሊስትሮነት ለምሳሌ የሚሰሩ ልጆች ለምሳሌ በቁብ እና በመሳሰለው አይነት ይደራጃሉ። ከዛም አልፈው እንደ ማህበር አይነት ይፈጥራሉ። ግን ያ በዛ ስራ በሊስትሮ ስራቸውን ለማሻሻል ደርዝ ለማስያዝ ፎርማላይዝ ለማድረግ በመንግስት እውቅና ለማግኘት እና የመሳሰለውን ወይም የስራውን ጠባይና የስራውን ሁኔታ ለማሻሻል ሳይሆን ወደ ሌላ ነገር ለማድረግ ለምሳሌ የስራ ቦታ አግኝተው እንደ ጥቃቅንና አነስተኛ ኤንተርፕራይዞች ፈጥረው የብድር ቅርቦት አግኝተው በዛ ሌላ ስራ ለመስራት ነው እንጂ ይህንን የሊስትሮነቱን ስራ አሻሽለው በዛ ለመቀጠል አይደለም።
አረት ያሽ በተል 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 አረት ለቱሪስት
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። አሁን የሙዚቃ እንግዳችንን እናቀርብ። አያሌው መስፍን ነው።
ከድምፃዊ አያሌው መስፍን ጋር ባልደረባችን ዲጄ ፋትሱ ወይም ሱራፌል ሽፈራው በዴንቨር ኮሎራዶ ያደረገውን ቆይታ እናስደምጣችሁ። ጋዜጠኞች በኢትዮጵያ ሙዚቃና የሕዝብ አስተያየት የነበራቸውን ሚና ከግል ልምዶቹ ተነስቶ ያካፍለናል።
በሀገሬ ውስጥ ታወቅ የነበረ ላሌ ጉማ የሚባል የባህላዊ ዘፈን ነበር። እንደገና ኩርሚንጋፋ ላሎ የሚባል የባህል ዘፈን ነበር። እነዚህን ሙዚቃዎች በባህል ነበር የሚታወቁት። በዘመናዊ መሳሪያ በዘመናዊ አረንጅመንት ሰርቼ ወደዚህ ያቀረብኳቸው እኔ ነኝ። እንደገና በወሎ ውስጥ ውባለም የሚል ዘፈን አለኝ፣ እሷ የወሎ ልጅ የሚል ዘፈን አለኝ። እነኚህ ዘፈኖች ራሳቸው ከወሎ አዘፋፈን ስልቶች የመጡ ናቸው። ብዙ ዘፈኖችን ብዙ ዜማዎችን ባህላዊ የነበሩ ወደ ዘመናዊ በመቀየር
ቀዳሚ ነ እና ሳስበው የነበረው አዲስ ነገር ስታመጣ ተቀባይነት ላይኖር ይችላል በሚዲያ ወቀሳ ሊጋው ድነሳብ ይችላል ተነስተውበት ነበር ወይስ እንደዚህ አይነት ነገር
በጭራሽ ቁርአን በሳብ አንድ ትልቅ የሰራው ስራ ቢኖር አንዱ መቼም እንዳለ መታደል ሆኖ የሰራ ሰው የማይሸለምባት ሀገር ሆና ነው እንጂ ባንዱ ራሱ የሚሸለም ነበር ለምን ዘመናዊ የሙዚቃ መሳሪያ ዘመናዊ ዳንስ ዘመናዊ አለባበስ ዘመናዊ አረንጅመንት ዘመናዊ አዘፋፈን በመላው ኢትዮጵያ መድረኮች እየዞርኩት ያስተዋወቁት እኔ ነኝ።
ጻፊዎች የተወሰኑ ጻፊዎች ሂስ ነበረበት ይባላል።
ሙቷልና ያ ጋዜጠኛ ለወቅሰው አልፈልግም። ነገር ግን አድላዊ ነበረው። እኔ ከሀገሬ የወጣሁት አርቲስት ጥላሁን ገሰሰ፣ ታምራት ሞላ፣ አለማየሁ ሸቴ፣ እነ ግርማ ነጋሽ፣ እነ ባህታ ገብረ ህይወት፣ እነ ምኒልክ ወስናቸው የመሳሰሉ ዘፋኞች ባቀረቧቸው ዘፈኖች ተመስጬ ነው ከሀገሬ የወጣሁት። የነሱ ተከታይ ነኝ። እኔ ጥላሁን ገሰሰን ለመምሰልም አልዘፈንኩም። ራሴን ሁኜ ነው የወጣሁት፣ ግን እሱን ተከትዬ ነው የወጣሁት። እሱ ባይዘፍን ኑሮ ለታምራት ሞላ ባይዘፍን ኑሮ እኔ ዘፋኝ አልሆነም ነበር። እና እሱ ሞናሊዛ የሚል ዘፈን ተጫውቶ ነበር። እኔ ላሌ ጉማን ተጫውቼ ህዝቡ በላሌ ጉማ በጣም ከልክ በላይ በቃ በየመድረኩ ያብዳል። ለእኔ ያለውን አድናቆት ይሰጠኛል። ብዙ ሽልማት ነው የሚሸልመኝ። እና አቶ ጳውሎስ ኞኞ ከሽላሌ ጉማ አንድ ሞናሊዛ ብሎ ጻፈ። ይሄ መቼም በየዓለሙ ይከሰታሉ፣ በተሳሳተ መንገድ የሚራመዱ። ለጥላሁን ገሰሰ ሞናሊዛ አይደለም የምትቀርበው፣ ላሌ ጉማ ነው የሚቀርበው። የአገሩ ባህሉ፣ ቋንቋው፣ የራሱ ቋንቋ። ጥላሁን ደግሞ ይህንን አላለም ያለው ወዳጄ ነበር፣ ደግሞ አባቴ ነበር። ይሄ ሰው በጣም ማከብረው ሰው ጳውሎስ ኞኞ ነው። ይሄ በብዙ ሰዎች ዘንድ ቅራቴ ፈጥሯል። በአቶ ጳውሎስም ትላልቅ ሰዎች እስከ ስራ መታገድም ደርሶ ነበር። በዚህ ነገር
ያን ጊዜ እንደዚህ ሚዲያ ጠንካራ ነበር ማለት ነው። ጋዜጣ ላይ ነው ወይ?
ጋዜጣ ላይ ነው። በአዲስ ዘመን ጋዜጣ።
እሺ፣
በአዲስ ዘመን ጋዜጣ ነው። እና እኔ ሄድኩኝ ያው ርማት እንዲያደርግ። እኔ በሌላ ጋዜጣ ጽፌ ነበር በመሰረቱ፣ ይህንን አስታውሳለሁ። እንደገና አንተ እየቀደምክ ስትሄድና ሰዎች የራሳቸው የሆነ የክፋት መንገድ ይቀይሱብሃል። ለምሳሌ እናቴ ናፈቅሽኝ የሚለው ሙዚቃ በሚዘፈንበት ጊዜ በየትኛውም ስፍራ፣ በየትኛውም ቡና መቴ ወይ ሆቴል፣ በየትኛውም ስፍራ ሴቱም ወንዱም ያለቅሳል። እኔ የነበርኩበት ናይት ክለብ የታላቋ የወይዘሮ አሰገደች አላመረው ፓትሪስ ሉምባ ናይት ክለብ በከፍተኛ ደረጃ ገቢው ከፍተኛ እየሆነ ሄደ። ህዝቡ ከዛ ናይት ክለብ በከፍተኛ ደረጃ ይመጣ ስለነበረ ብዙ ናይት ክለቦች እየተዘጉ ገበያቸው እየቀዘቀዘ ሄደ እና ምን ብለው ሰየሙኝ? እኔን ገረድ አስለቃሽ ብለው አሉ። ይሄ አንደኛ የማያፍር ትውልድ፣ የማያፍር ህዝብ ምንጊዜም አገሩንም እናቱንም አባቱንም አልፎ እግዚአብሔርንም ይደፍራል። ገረዷም እናት ነች የወለደቻት። ስለዚህ እንዲህ አይነት አባባል የሚሉ ሰዎች ትውልዳቸውን የማያውቁ ናቸው። ከትንሽ መወለድ ከትልቅ መወለድ አያኮራም። መስራት ሰርቶ መለወጥ ነው የሚያኮራው። ስለዚህ ይህንን ያሉ ሰዎች አሉ በጊዜው።
እና በጊዜው ምን ፈጠረብህ አንተ እንደዚህ አይነት?
ምንም አልፈጠረብኝም። ከዛ በኋላ ብቸኛ ነኝ እኔ የሚለውን ሙዚቃ ወጣ።
በሙዚቃ መለስ
ሙዚቃ
ምንድን ነው ሲግጥሙ እሱ
ለማልናገረው ገልጬ ችግሬ አውቃለሁና ብቸኛ መሆኔ የከተማ ኑሮ አይጨበት ተልፋ አገሬን አፈቀኝ ምንስ ይዤ ልግባ ይላል። እንደዚህ ነው በቃ በቃ በጣም
ከውስጥ ነው።
አዎ ተውስጤ ተማር የነበረ እና ምክንያቱም አንዳንድ ጊዜ ሳታስበው ሰው የሚናገረው ንግግር ውስጥህን ይጎዳሃል።
እውነት ነው።
ሞራልህን ይጥለዋል። እኔ ደግሞ ልቤ የላሸቀ እንዲህ ዝም ብሎ ዘፋኝ አይደለም። ወኔ ከውስጥ ያለ እግዚአብሔር ደግሞ የሰጠኝ አንደበቴ መልካም ነው። ማንንም ሰው አልዘልፍም፣ አልደፍርም። ደፋር አይደለሁም። ምላሴ ከከንፈሬ አልፍም። አክብሬ መከበርን ወድጄ መወደድን አፍቅሬ መፈቀርን ነው እኔ የተማርኩት። እግዚአብሔርም ይህንን አልነሳኝም።
ደስ ይላል።
በብዛት የጠቀመኝ ደግሞ የተለያዩ የሱስ ተገዥ አለመሆኔ ነው።
ጥሩ
በዘመኔና በህይወቴ አንድ ሲሲ መጠጥ ቀምሼ አላቅም። ጫት የሚባል በልቼ አላቅም። ሲጃራ የሚባል አጭሼ አላቅም። ስለዚህ ከብዙ ነገሮች ይሄም ቆጥቦኛል። በዛ በደመ ፍሉነት መጠጥ መጠጣ በሆን ኑሮ ከብዙ ሰው ጋር እጋጭ ነበረ። I'm a girl, I'm a little, 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 I'm a little
አያሌው መስፍንን ዲጄ ፋቱ ዲጄ አንተን እናመሰግናለን። አብረውን የሰነበቱት መስታወታት ቪኦኤ አማሪክ ላይ አስተያየቶች እየጎረፉ ነው። እንዲያውም አድሃኖም ሀዲስ መስቲ ድምፅሽን ስወደው ዋው ብሎሻል።
አመሰግናለሁ።
ሌላ ደግሞ የኔ ዓለም ኢትዮጵያዊ በተለይ በሴት ተማሪዎች የዩኒቨርሲቲ ተማሪዎች ያቀረባችሁት ደስ ብሎኛል ብሏል። እናመሰግናለን ለአስተያየቶቻችሁ። ዝግጅታችን ተጠናቋል። አብረናችሁ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አራጋው
መልካም ምሽት።